ጤና ስጥልኝ አድማጭ ተመልካቾቻችን እንደምን አምሽታችኋል። ከአሜሪካ ድምጽ ዋሽንግተን ዲሲ የማክሰኞ ምሽት ሰኔ 28 2014 ዓ.ም የጋቢና ቪኦኤ መሰናዶ ጀምሯል። ለምሽቱ ከያዝናቸው ዘገባዎችና ጥንቅሮች መካከል ጥቂቶቹን እናስተዋውቃችሁ። የምሽቱን አብይ ክፍል የሚወስደው በውጭ ሀገር የሚኖሩ ለከፍተኛ ትምህርት ለመከታተል ስለሚያስፈልጉት መመዘኛዎች ማሟላት ስላለብን ሂደቶች ማለፍ ስላለብን ነገሮች ነው። ፈተናዎቹ ምን ይመስላሉ የሚለውን በተመለከተ እንግዳ ጋብዘን የምንወያይ ይሆናል። ሌላ ወጣት ስራ ፈጣሪ ሴት እንግዳም ይዘናል። ሙዚቃና ሌሎች ጥንቅሮችንም አካተናል። መሰናዶውን እየመራው ኤደን ገረመው፣ በምስልና ድምጽ ምህንድስናው ኤልያስ አስማረ ከመላው የአሜሪካ ድምጽ የስቱዲዮ ባለሙያዎች እንዲሁም ደግሞ ዘጋቢዎች ጋር በመሆን አብራችሁን ታምሹ ዘንድ በአክብሮት እንጋብዛለን። ባላቸው የአመታት የማስተማር ብቃት፣ ክብር፣ ስም እንዲሁም ደግሞ የተሟላ የመማር ማስተማር ሂደት ምክንያት በመላው ዓለም በሚኖሩ ትምህርት ፈላጊዎች ዘንድ ተመራጭ የሚሆኑ ኮሌጆችና ዩኒቨርሲቲዎች አሉ። ይሁንና ወደ እነዚህ የትምህርት ተቋማት ታዲያ ገብቶ በነጻ ለመማር ጠንከር ያለ የትምህርት ምዘና ሂደትን ማለፍ፣ የትምህርት ክፍያ የሚሸፈኑባቸውን አማራጮችን ማወቅና ከፍተኛ ተቋማቱ ባሉባቸው ሀገራት ላይ ደግሞ ህጋዊ ሆኖ ለመኖር የሚያበቁ አስፈላጊ ሰነዶችን ማዘጋጀት ይጠበቃል። ለመሆኑ ወጣቶች የነጻ የትምህርት እድሎችን እንዴት ማግኘት ይችላሉ? ማሟላት የሚገባቸው ሰነዶችስ ምንድን ናቸው? የትምህርት ሚሆን እንዲሁም ደግሞ የህጋዊ መኖሪያ ፈቃድን በተመለከተ ማለት ነው። በእነዚህና በተያያዥ ጉዳዮች ላይ ለመወያየት በምሽቱ እንግዳ ጋብዘናል። እንግዳችን ከጅማ ዩኒቨርሲቲ በአጠቃላይ ህክምና ከተመረቀ በኋላ ወደ ስፔን ባርሴሎና በማቅናት በዚያ በአይነቱ ለየት ያለ ትራንስሌሽናል ሜዲሲን የተሰኘ ትምህርት ተምሮ የተመለሰ ሲሆን በአሁን ሰዓትም ለሌላ ከፍተኛ ትምህርት እየተዘጋጀ ይገኛል። የራሱ የሆነ የዩቲዩብ ገጽም አለው፣ ሐኪም ኪሩቤል የተሰኘ። ዶክተር ኪሩቤል ተስፋዬ እንኳን ወደ ጋቢና ቪኦኤ በሰላም መጣህ። እንደምናመሸሽ
ኤደን፣ እንኳን ደህና ጋር ቆያችሁ።
እሺ ዶክተር ክሪብል በጣም ነው የማመሰግነው እንግዳችን ሆነ ስለመጣ አክብረህ ጥሪያችንን ስለተገኘህ። እንግዲህ አንተ ከአንድም ሁለቴ በዚህ ዛሬ ልንወያይበት ቢያዝነው ርዕስ ላይ እያለፍክ ያለ በአንደኛው አልፋል ሁለተኛው ላይ ደግሞ ያለ ሰው ነህ። ከዚህ በተጨማሪም ደግሞ በዩቲዩብ ገጾች በዚህ ጉዳይ ላይ ብዙ ወጣቶችን እየጋበዝክ ታወያያለህ። ስለዚህ ለዚህ ውይይት ተመራጭ ሰው አድርገን መርጠንሃል። ወደ ጥያቄዎች ነው የምገባው። እንግዲህ ለከፍተኛ ትምህርት ወጣቶች ለመማር ፍላጎት ያላቸው ፍለጋቸውና ጥረታቸውን ከየት ነው መጀመር ያለባቸው? ምን በማድረግ ነው ይህንን ሂደት መጀመር የሚችሉት?
አመሰግናለሁ ኤደን እንግዳ ስላደረግሽ። አይኖ ከቅርብ ጊዜ ወዲህ ይሄ ርዕስ እኔም እንዳለፍኩበት ሁለተኛ ዲግሪን ስማር ስኮላርሽፖች አግኝቼ ነበር። እንደ ቅድም እንደጠቀሽው ስፔን ሀገር ነው ማስተርስ የተማርኩት። በዛ ውስጥ ያወቅኳቸው ብዙ ሰዎች አሉ፣ አውሮፓም አሜሪካም ሁለተኛ ዲግሪያቸውን እየሰሩ የነበሩ ብዙዎቹ በስኮላርሽፕ ተሸፍኖላቸው ወጫቸው ሲማሩ የነበሩ ማለት ነው። እና ከዛ ተነሳሽነት የተነሳ ነው እንዳልሹ ወደ 10 የሚሆኑ ሰዎችን በተለያዩ ስኮላርሽፖች ላይ ያሸነፉትን ኢንተርቪው እያደረግኩኝ በማህበራዊ ገጾች ላይ ስለክ ነበረ። እና እንደ ማጠቃለያ እንዲሆንም መረጃው እንዳጋራ ስለፈቀዳችሁልኝ እናንተም ትልቅ ሚዲያ ስለሆነ አመሰግናለሁ ይልበል እና ጥያቄሽን ልመልስ። እንዲሁም እንደ 1.5 ሚሊዮን የሚሆኑ ምሩቃን የመጀመሪያ ዲግሪ ያላቸው ምሩቃን እንዳለባት ሀገር ከዓለም ያለንን ድርሻ ይህን የስኮላርሽፕ ድርሻ አልተጠቀምነውም ብዬ አምናለሁኝ። እና ያንን ብዬ ኦልሬዲ ግራጁዌት ያደረጉ የተመረቁ ወጣቶች ምን ማድረግ አለባቸው የሚለውን ለመመለስ መጀመሪያ የተማሩትን የመጀመሪያ ዲግሪ የስራ መስመሮቹን አንደርስታንድ መረዳት አለባቸው ብዬ አምናለሁ። ለምሳሌ በሶስት ዋና ዋና ከፍለዋለሁ ይህንን ከልምድ አንጻር። የመጀመሪያዎቹ የሙያ ዘርፎች ዲግሪው ያለሙያ ፍቃድ ዋጋ የሌላቸው የሙያ ዘርፎች አሉ። እዛ ውስጥ ለምሳሌ ጥብቅና ሊሆን ይችላል፣ ሕክምና ሊሆን ይችላል፣ የሂሳብ ባለሙያነት ወይም አካውንታንት የምንለው። እነዚህ ዲግሪዎች ያለሙያ ፍቃዳቸው የምትሄጅበት ሀገር ላይ የመስሪያ ሙያ ፍቃዱ ከሌለሽ ዲግሪው ብቻውን ባዶ ነው ዋጋ የለውም ማለት ነው። ስለዚህ ሰዎች የሙያ ፍቃዱ ማግኘቱ ላይ በደንብ እንዲሰሩ እፈልጋለሁ። በነዚህ ሙያ ዘርፎች ውስጥ ያሉት ማለት ነው።
ለቆም ላርገህና የሙያ ፍቃድ የሚያወጡት በሚሄዱበት ሀገር ነው ወይስ በሚኖሩበት በዛው? ለምሳሌ ኢትዮጵያ ከሆነ እዛው ኢትዮጵያ ላይ በዚህ ፍቃድ እንዲያወጡ ማለት ነው። አብራርተህ ወለፍ
አሁን ለምሳሌ በህክምናው ላስረዳሽ። አሁን ህክምና እኔ አሁን የህክምና ዲግሪን ስወስድ ከኢትዮጵያ የህክምና ፕራክቲስ ማድረግ ወይም ደግሞ አገልግሎት መስጫ ፍቃዱም አብሮ ይሰጠኛል፣ ላይሰንሱ ማለት ነው። ስለዚህ ያ ባይ ዲፎልት የኢትዮጵያ ነው ማለት ነው። ግን ለምሳሌ አውሮፓ ውስጥ ማድረግ ብፈልግ የሚሄድበት ሀገር ለምሳሌ ዩኬ ውስጥ ሆነ ፕላብ የሚባል ፈተና አለ። የፈተና ተቋሙ ኢትዮጵያ ውስጥ ስለሌለ ኬንያ ሄጄ ፈተናውን ወስጄ ያንን ፍቃድ ወስዳለሁ ማለት ነው። ለምሳሌ የአሜሪካ ከሆነ ደግሞ USMLE የሚባሉ ፈተናዎች አሉ። እነሱን ቴስቶም ኢትዮጵያ ውስጥ የለም፣ ኬንያ ሄጄ ፈተናዎቹን ወስጄ ላይሰንሱን ወስዳለሁ ማለት ነው። ስለዚህ በህክምናው ነው። ለጥብቅናውም የጥብቅና ላይሰንሱን ለማግኘት የሚያስፈልጉትን ፈተናዎች ብዙዎቹ የቋንቋ ፈተናዎቹ ፈተና ተቋማት ውጪ ሌሎች ፈተና ተቋማት የሉም እኛ ሀገር ላይ። ግን መንገዱን ማወቁ ያው አትሊስት የመጀመሪያው ስቴፕ ነው ብዬ አምናለሁ። እና እሱ ነው አንደኛው ዲዲዎቹ ያለሙያ ፍቃዳቸው ብዙ ዋጋ የሌላቸው ማለት ነው።
እሺ፣ ሁለተኛና ሶስተኛ ሀሳብ ይቀጥል።
ሁለተኛው ደግሞ እንትን የሙያ ፍቃድ የሚያስፈልጋቸው ዲግሪዎች አሉ። እነዚህ የምህንድስና ሊሆን ይችላል፣ የማህበረሰብ ጥናት ወይ ጋዜጠኝነት ያንቺ ሙያ፣ የታሪክ ጥናት ወይም ደግሞ የትምህርት ዘርፎች ፊዚክስ ሊሆን ይችላል፣ ኬሚስትሪ። እነዚህ ዘርፎች ያለ ሙያ ፍቃድ ሁለተኛ ዲግሪ፣ ሶስተኛ ዲግሪ፣ ማስተርስ፣ ፒኤችዲ እያልን መክፋት እንችላለን። ዛሬ በደንብ የምናወራው የሚሆነው ስለዚህኛው ዘርፍ ነው። እነዛ ደግሞ የሙያ ፍቃድ የሚያስፈልጋቸው ሰዎች በዚህ ዘርፍ መቀጠል ይችላሉ፣ ሙያውን እንደ ሙያ መጠቀም ካልፈለጉበት። ለምሳሌ እኔ አሁን ሕክምና ብማርም ማከም ካልፈለግኩኝ ማስተርስ ፒኤችዲ እያልኩኝ መክፋት እችላለሁ፣ በምርምር ዙሪያ ወይ በማስተማር ዙሪያ ማለት ነው። ግን በሙያቸው ጠበቃው ጥብቅናውን፣ ሐኪሙ ሕክምናውን፣ አካውንታንቱ አካውንቲንጉን፣ እነዚህን ስራዎች መስራት ሲፈልጉ ግን ላይሰንሱ ያስፈልጋቸዋል። ያ ብዙ ጊዜ ስለማይነሳ ነው ያነሳሁት። ሶስተኛው ደግሞ የሶስተኛው የመጀመሪያ ዲግሪ ዘርፍ ከዲግሪው በላይ ችሎታቸው የሚፈለግበት የሙያ ዘርፎች አሉ። እነዚህ አሁን በብዛት ከቅርብ ጊዜ ወዲህ የኮምፒውተር፣ የዲዛይኒንግ፣ ይሄ የፊልም ስራ ላይ እና ጥበብ ላይ ያሉ እነዚህ ደግሞ ከኢትዮጵያ ሳይወጡ ሙያቸውን መሸጥ የሚችሉባቸው ትላልቅ ምን ብዬ ልንገር ፕላትፎርሞች እነ ፋይበር የሚባሉ ኢትዮጵያ ውስጥ ሆነው ሰዎችን በፍሪላንስ ማለት ያው በጊዜያዊ ደረጃ ሙያቸውን እንዲሸጡ የሚፈቅዱላቸው ድህረ ገጾች ናቸው። እዛ ሆነው ይሄ ሙያው ነው ብዙ ጊዜ ከዲግሪው በላይ ከወረቀቱ ከዛ ከሰርተፍኬቱ በላይ ዋጋ ያለው። ይህንን ፊልም ሰርቻለሁ ወይም ይህንን ዌብሳይት ዴቨሎፕ አድርጌያለሁ ብለው የሚያቀርቡት ሙያ ማለት ነው። እዚህ ግሩፕ ውስጥ ወይም እዚህ ቋት ውስጥ የሚገኙ ሰዎች በዚህ መንገድ ቢሄዱ እመክራለሁ። ስለዚህ አሁን ወደ ሁለተኛው ክፍል ወይም ደግሞ የመጀመሪያ ዲግሪያቸውን ቅድም በጠቀስኳቸው ዘርፎች ያግኙና ሁለተኛ ሶስተኛ ዲግሪ ብለው መግፋት ለሚፈልጉ፣ ስኮላርሽፖችን ደግሞ አክሰስ ማድረግ ለሚፈልጉ ሰዎች ቅድም የጠየቅሽኝ ጥያቄ ምን ማዘጋጀት አለባቸው የሚለውን እናወራለን። የት ጋር እንዳሉ በዚህ እንትን ራሳቸውን ከለዩ በኋላ መጀመሪያ ማድረግ ያለባቸው የትምህርት ዶክመንቶቻቸውን መሰብሰብ ነው። የትምህርት ማስረጃዎቻቸውን መሰብሰብ ከ8ኛ ክፍል ጀምሮ ያለውን የ9ኛና የ10ኛ ክፍል ትራንስክሪፕት፣ ከዛ የ11ኛ ክፍል እና 12ኛ ክፍል ትራንስክሪፕት፣ ከዛ የ10ና የ12ኛ ክፍል ሙዚክ። የድሮዎቹ ካሪክለም ላይ ያሉ ሰዎች አሁንም በተቀየረውም ያሉትን እነዚህን ፈተናዎች ይዘው ከዛ የመጀመሪያው ስቴፕ የሚሆነው ፓስፖርታቸውንም ማውጣት ነው። ብዙ ጊዜ እዚህ ጋር የሚዘነጋ ነገር ምን አለ? የስም መመሳሰል ሁሉም ላይ መሆን አለበት። የልደት ቀን መመሳሰል ሁሉም ላይ መሆን አለበት። አንዳንድ ስሞች ሚኪያስ፣ ዮሐንስ እኛ ሀገር ኮመን የሆኑ ስሞች የተለያዩ አጻጻፍ ስላላቸው ብዙ ሰዎች በዛ የሚቸገሩ ብዙ ሰዎች ስላየሁኝ እሱን ቀይረው ሁሉ ነገር ተስተካክሎ ዶክመንት መሰረት
የፓስፖርታቸውና የትምህርት መረጃቸው ላይ ያለው የስም አጻጻፍ ማለት ነው ዶክመንት ሲደረግ
እሱ ነገር ሁሉም አንድ አይነት መመሳሰል አለበት። ከዛ ቀጥሎ ስፔሲፊክ አንዳንድ የሆኑ ዶክመንቶች አሉ። አንደኛ የዩኒቨርሲቲ ዲግሪያቸው ወይንም ቴምፖራሪ የምንለው ጊዜያዊ ዲግሪ የምንለው ወረቀት ከነ ትራንስክሪፕቱ። ከዛ ሁለተኛ የእንግሊዝኛ ቋንቋ ማረጋገጫ፣ ይሄ ደግሞ ከዩኒቨርሲቲው የሚጻፍ በእንግሊዝኛ ነው የተማረው የሚል ደብዳቤ አለ። ሚዲየም ኦፍ ኢንስትራክሽን እንለዋለን። እሱ በጊዜያዊነት ዓለም አቀፋዊ የሆነውን እንግሊዘኛ ቋንቋ ማረጋገጫ ፈተና እስኪፈተኑ ድረስ ያንን መጠቀም ይችላሉ። አንድ ተቋማት ስለሚቀበሉት ግን ያንን ብቻ መጠቀማቸው አማራጫቸውን ስለሚያጠብባቸው እኔም መመክረው ዓለም አቀፋዊ የሆኑ እንግሊዘኛ ቋንቋ ማረጋገጫ ፈተናዎችን መፈተን ነው። በመጀመሪያ እንደ ምሳሌ ለማንሳት IELTS ብንለው ኢትዮጵያ ውስጥ ብሪቲሽ ካውንስል ውስጥ ይሰጣል የፈተና ኢንተርናሽናል እንግሊሽ ላንጉጅ ቴስት ሲስተም ነው። እሱም ብሪቲሽ ካውንስል ውስጥ ኢትዮጵያ ያለው 250 ዩሮ ነው ባለሳሳት ክፍያው። እሱም ይፈተናሉ ማለት ነው። ከዛ ሶስተኛ ማዘጋጀት ያለባቸው ዲግሪ አለን እንግሊዝኛ ቋንቋ አለን። ሶስተኛው የሚያዘጋጁት የሪኮመንዴሽን ሌተር ነው። ይሄ የድጋፍ ደብዳቤ ይባል አላውቅም በአማርኛ ትርጉሙን። እሱን ነው ይሄ ምንድን ነው የሚይዘው ደረጃ ሰራተኛ ከሆኑ ከሚያሰራቸው አለቃቸው አንድ እና ደግሞ ካስተማራቸው ፕሮፌሰሮች ወይም መምህራን ሁለት ሶስት ሌተር ደብዳቤዎች ናቸው። እነዚህ ደብዳቤዎች የሚይዙት ይዞታ ምንድን ነው? ይህንን ሰው ከዚህ ዓመት ጀምሮ እስከዚህ ዓመት ድረስ አውቀዋለሁኝ፣ እንደዚህ እንደዚህ አስተምሬዋለሁ፣ እንደዚህ ጥሩ ተማሪ ነበር፣ ወር ደግሞ እንደዚህ አብሬው ሰርቻለሁ የሚል ጥሩ ነገርን። ከዛ መጨረሻ ላይ የግል ስልካቸውንና ኢሜይላቸውን አስቀምጠው ጥያቄ ካላችሁ ጠይቁም ብለው
እዚህ ጋር ቆም ላድርገህ ኪሩቤል። እና ጥሩ እየሄድን ነው፣ ግን ከሁለተኛ ጥያቄም ጋር ተያያዥ የሆነ ነገር ስላለው ነው። እንግዲህ በቅድሚያ የሚቀድመው አሁን እንደምታስረዳኝ ሰነዶቻቸውን ማዘጋጀት ላይ ነው፣ ግን በቅድሚያ የሚቀድመው ትምህርት ቤቶቹን ፈልጎ ትምህርት ቤቶቹ የሚጠይቁትን ሰነድ ማዘጋጀት ነው ወይስ ደግሞ ይሄ አሁን አንተ የምትነግረኝ ሂደት ለማንኛውም ትምህርት ቤት ማለፍ ያለባቸው ነገር ነው? ሌላው ደግሞ ቀድም ያው IELTS አንስተሃል፣ GRE እና TOEFL የሚመሳሰሉ ፈተናዎችም አሉ። እነዚህንስ ፈተናዎች ቀድመው ነው መውሰድ ያለባቸው ዩኒቨርሲቲዎቹን ከመፈለጋቸው በፊት ወይስ ዩኒቨርሲቲዎቹ ሲጠይቋቸው ነው መውሰድ ያለባቸው? እሱን ማያይዘ ቀጥል በዛ።
እሺ፣ በጣም ጥሩ ጥያቄ ነው ደን። ዩኒቨርሲቲዎቹን መምረጣቸው ነው የሚቀድመው፣ ግን ዩኒቨርሲቲዎቹን እየመረጡ በተመሳሳይ ሰዓት አሁን እንዴት መሰለሽ ፓስፖርቱን ለማውጣት 2 ወር ቢፈጅብሽ ቁጭ ብሎ አይጠበቅም። ትምህርት ቤቶቹን ይመርጣሉ። በዛው ሰዓት ውስጥ የእንግሊዝኛ ደብዳቤውን ያወጡና ግን ፈተናውን ቀን ቡክ ያደርጋሉ። ትምህርት ቤቶቹን ይሄ እነዚህ የጠቀስኩልሽ እንትኖች 90% ማለት ይችላል ፎርሞች ውስጥ የሚያስፈልጉ ናቸው። የመጨረሻዎቹ የሚባሉ 90% በትንሹ እነን ዶክመንቶች ይፈልጋሉ የግድ። ስለዚህ እነዚህ ማዘጋጀቱ አማራጫቸውን በደንብ አስፍቶ ነው የሚጀምርላቸው። ስለዚህ እኔም የምመክረው ይሄንን ማዘጋጀቱ ነው። ግን ይሄንን በሚያዘጋጁ ሰዓት ላይ አሁን ለምሳሌ በኋላ ላይ አነሳዋለሁ DAD የሚባል የጀርመን መንግስት ትልቅ ስኮላርሺፕ አለ። አሁን ያንን ሲያመልክቱ ባይፈተኑም በዛ ደብዳቤ እንዲያመለክቱ ይፈቅድላቸዋል። ግን ካሸነፋችሁ ትፈተናላችሁ የሚል እንትን ያስፈርማቸዋል።
ኮንሰንት ወይም ፍቃድ የሚባል
ስለዚህ እነዚህን ነገሮች ግን የሚያውቁት ምንድን ነው ፕሮሰስ ውስጥ ሲሄዱ ነው። ይሄኛው ግን ግዴታ ነው። አሁን 90% ማለት ይችላለሁ ያስፈልጋል። ቅድም ያነሳሽው አንድ ፈተና አለ GRE የሚባለው። በተለይ ለአሜሪካን እስከ ቅርብ ጊዜ ድረስ ለሁለተኛ ዲግሪ ወይም ለግራጁዌት ስተዲ ግዴታ ነበር ያ ፈተና ለማመልከት። አሁን ግን ከኮቪድ ጋር በተያያዘ ብዙ የፈተና ተቋሞቹ ስለሌሉ ብዙዎቹ ዩኒቨርሲቲዎች ያንን ነገር አይጠብቁም ከአመልካቾቻቸው። ስለዚህ ይሄ ለእኛ አንድ እንደ አድቫንቴጅ ማለት ልንይዘው የምንችለው ነገር ነው። አሁን ለአመልካቾች በጣም የሚጠቅም ነገር ነው ያ ፈተና አለመኖሩ ማለት ነው። የቋንቋ ፈተና ብቻ ነው የሚያስፈልጋቸው እና በኋላ ላይ የማነሳቸው 2-3 ዶክመንቶች ናቸው የሚያስፈልጓቸው እንጂ ያ GRE ብዙዎቹ ተቋሞች ላይ አሁን አያስፈልግም።
እሺ፣ እንግዲህ ያው ካለን ሰዓት አንጻር እሱን እያሰብን እንሂድ። ቀጣይ 6 ደቂቃዎች ናቸው የሚቀሩኝ። በነጻ ወጣቶች በነጻ የትምህርት እድል አሁን እንግዲህ በአብዛኞቹ የውጭ ሀገር ትምህርቶች ከፍተኛ ዋጋ የሚጠይቁ ናቸው። ከ25,000 ዶላር እስከ $50,000 አንዳንዴም ከዛም ከፍ ሊል ይችላል ያስፈልጋቸዋል። ይሄ ደግሞ እንደ አንድ ኢትዮጵያዊ ወይም ደግሞ ከሶስተኛው ዓለም እንደሚመጣ አፍሪካዊና የእስያ ዜጋ ይህን ማሟላት በጣም ይከብዳል። ስለዚህ አብዛኞቹ ተማሪዎች ነጻ የሆነ አማራጭን ይፈልጋሉ እና ለነጻ የትምህርት እድል ብቁ የሚያደርጓቸው መመዘኛዎች ምንድን ናቸው? ገንዘባቸውን ደግሞ ሊሸፍኑ የሚችሉ የተለያየ ቦታ ያሉ ተቋማት አሉ እና እነዚህንስ ተቋማቶች ሊያገኙ ይችሉበት ሁኔታ ምንድን ነው ትላለህ?
በዋናነት ብቁ የሚያደርጋቸው ነገር መረጃ ነው። አሁን እኔ እዛ ላይ ደርሰው መረጃውን ይዘው ምን ላይ የት ጋር ገብቼ ማመልከት እችላለሁ የሚለው ነገር ነው። መረጃ ነው ዋናው ነገር። ያንን ተረድተው እነዚህን ቅድም ያነሳናቸውን ነገሮች በትክክል መሰብሰብ ከቻሉ መረጃዎቻቸውን እና እውቀቱ ካላቸው የትጋገብቼ ምንን አመለክታለሁ የሚለውን ያ እውቀት ካላቸው በጣም በብዙ ረገድ ይሳካላቸዋል ብዬ አምናለሁኝ። ሌላ አሁን ትምህርት ቤት ላሉም ከተመረቁም በኋላ ስፔሲፊክ ለስኮላርሺፕ ሊጠቅማቸው የሚችል ነገር የበጎ ፍቃድ አገልግሎቶች ላይ መሳተፍን ነው። በጣም ለስኮላርሺፕ ለሚሰጡ ሰዎች ያ ነገር ዋጋ ስላለው ማለት ነው። ከዛ ባለፈ ግን ቀድም እንዳልኩት መረጃ የሚለው ላይ አሁን ለምሳሌ እዚሁ ጋር ልትቀስና የኤዲ የሚባል የአውሮፓ የጀርመን ኤራስሙስ ሙንደስ የሚባል የአውሮፓ ዩኒየን ሼቪኒንግ የሚባል የዩኬ ቤልጅየም ደግሞ ሌላ አለ ማኒማል የሚባል የፈረንሳይ ሶመር የሚባል የአሜሪካን ሀገር እነዚህን ስኮላርሺፖች ያሸነፉ ሰዎችን አሁን ለምሳሌ ኢንተርቪው አድርጌያለሁ እና መረጃ የመሰብሰብ ሂደታቸው ላይ እርሾ ሊሆናቸው እነዛን ኢንተርቪውስ ከማየት ሊጀምሩ ይችላሉ። ከዛ በመቀጠል ሊንክዲን አሁን የሚባል ፕላትፎርም አለ አንቺም እንደምታውቂው እና በዛ ላይ ከሰዎች ጋር መገናኘት ኔትወርክ ማድረግ ነው የሚባለው አይደለ? ከሰዎች ጋር መገናኘት በእነሱ የሥራ መስመር ላይ ያለ ከዛ በፊት ያሸነፈን ሰው ኢትዮጵያዊ ሆነም አልሆነም አግኝቶ መጠየቅ መጻፍ ምንድነው ማድረግ ያለብኝ የሚለው ግን መነሻ የሚሆነው ነገር ቀድም ያልናቸውን ዶክመንቶች ወይም መረጃዎችና ማስረጃዎች ሰብስቦ ማዘጋጀቱ ነው።
እሺ እንግዲህ ሌላው ደግሞ እነዚህን ዓለም አቀፍ ፈተናዎች ለአይኤልቲኤስም ሆነ ለቶፍል ሲዘጋጁ ማወቅ ያለባቸው እንዴት ነው መዘጋጀት የሚችሉት? ምን ማወቅ አለባቸው ትላለህ?
አሁን ብዙዎቹ ነገሮች አንድ ነገር እዚህ ጋር ማነሳው ብዙዎቹ ነገሮች ለኛ አዲስ ናቸው። ይሄ ሌተር ኦፍ ሞቲቬሽን የሚባለው መጽሐፍ ሊሆን ይችላል አይኤልቲኤስ ፈተና ሊሆን ይችላል ከሰዎች ጋር እንኳን ፎርማሊ በኢሜይል መመላለስ አዲስ ነገር ነው። ኢንተርቪውዎችን ቨርቹዋል ማድረግ እነዚህ ነገሮች ግን አንድ ባንድ በፕሮሰስ ውስጥ ሲያልፉ የሚያዳብሯቸው ናቸው። ሁሌም ግን ለሁሉም የምመክረው ነገር ምንድን ነው? እጃችን ላይ ያው ስልክ የዓለምን እውቀት የያዘ ነገር ነው። እኛ ትውልድ የተሰጠው ጸጋ ነው ብዬ አምናለሁ እና ስልካቸው ላይ ዩቲዩብ ላይ እየገቡ ብዙ መረጃ አለ ከሚያስቡት በላይ እና በእያንዳንዱ መንገዳቸው ላይ የሆነ እንትን ሲገጣቸው ገብተው ያንን ነገር በመፈለግ ራሳቸውን እውቀታቸውን እየገነቡ መሄድ ይችላሉ እና ለሁሉም መንገር የምፈልገው ነገር በኢትዮጵያውያን ያጋጠሙኝ በሙሉ አውሮፓም አሜሪካም ሀገር የሚማሩ በእውቀት ችግር የለባቸውም። ያን ነገር ማንሳት የፈለግኩት እንዲመጻደቁ ምናምን አይደለም፣ ግን ጉልበት እንዲሆናቸው ነው። በኢትዮጵያ ውስጥ ያገኘነው ትሬኒንግ በቂ እንደሆነ ነው። ሌላው ነገር ማዳበር የሚችሉት ነገር እንደሆነ እንዲያውቁት ጉልበት እንዲሆናቸው ነው።
እውነት ነው። ደግሞ ብዙዎቹም ተማሪዎች የቋንቋ ስጋት አለባቸው፣ በተለይ እንግሊዝኛን ጨምሮ በእንግሊዝኛ ትምህርቱ እየተሰጠም የቋንቋ ስጋት አለ እና ለምሳሌ ደብዳቤዎቻቸውን ሲጽፉ ምን ማድረግ አለባቸው ትላለህ?
በጣም አሪፍ። አሁን እዛ ጋር አሁን ቅድም ኔትወርክ ያልኩት ሰዎች ጋር መተዋወቅ ያልኩት ነገር የሚጠቅመው ለዛ ነው። አሁን የሁሉ አልፌ እንኳን አሁን ለማመለክታቸው ነገሮች የጻፍኩትን ጓደኞቼ ጋር ልኬ ኮመንት አድርጉልኝ ይውልኝ ይላለሁ። አንድ አይን ሁለት ሶስት አይን ይሻላል አይደለ? ስለዚህ መጀመሪያ ስለዛ ነገር አጻጻፍ አጠቃላይ እውቀቱ ካላቸውና በዛ መሰረት ከጻፉ በኋላ ሰዎችን መጠየቅ። ስለዚህ ለዛ የሚሆነው ደግሞ ትክክለኛ ፕላትፎርም ወይም ደግሞ ቦታ ወይም ዌብሳይት ሊንክዲን ነውና እዛ ላይ ገብተው የመጀመሪያ ሰው እኔ ሆን እችላለሁ ወይም ገብተው ኪሩቤል ተስፋዬ ብለው ለእንደዚህ አይነት ነገር ኮመንት ወይም ደግሞ አስተያየት ቢጠይቁ ብዙ ሰው ተባባሪ ነው የሚሆነው ብዬ አምናለሁ።
እናመሰግናለን። እንግዲህ ኪሩቤል፣ ይህንን የሚያደምጡ ወጣቶች ይህንን እድል ይጠቀሙበታል ብዬ አምናለሁ። እንግዲህ ኢትዮጵያ ውስጥ ደግሞ የተለያዩ ፎርሞችን የሚሞሉ ስኮላርሽፕ እናገናኛለን የሚሉ ተቋማት አሉ። ከነዚህ ውስጥ በእውነት ይህንን አገልግሎት የሚሰጡም አሉ፣ እንዲሁም ደግሞ አንዳንድ አሉታዊ በሆነ መልኩ የማጭበርበር ላይ የሚሳተፉ አሉ እና ወጣቶች እነዚህን ተቋማት ሲመርጡ ምን ማገንዘብ አለባቸው ትላለህ? እስቲ አጠራር ንገረኝ።
እንደዚህ አይነት ተቋማት እንዳሉ አምናለሁ፣ ግን አመልካቾች መረዳት ያለባቸው ነገር ይህንን የማመልከት ሂደቱን ማለፋቸው በኋላ ላይ ማስተርሱን ወይ ያን ስኮላርሺፕ እንደሚገባቸው ማረጋገጫው አንዱ ማሳያ ነው። ምን ለማለት ፈልጌ ነው? የራሳቸውን ነገር ይህንን ነገር አመልክተው ተጻጽፈው በዛ ፕሮሰስ ውስጥ ማለፋቸው የተሻለ ባለሙያ ያደርጋቸዋል። ስለዚህ ያንን ነገር ራሳቸው እንዲያደርጉት ነው የምመክረው። በጣም ቅድም እንዳልኩሽም ብዙዎቹ ነገሮች ከግል ጋር የተገናኙ ጽሁፎች ናቸው የምትጽፊያቸው፣ ከግልሽ ጋር የተገናኙ ኢንተርቪዎች ናቸው በዙም የምታደርጊው ወይም የኢሜይል መመላለሶቹ። ስለዚህ ያንን ነገር እንዴት ሌላ ሰው ሊያደርገው እንደሚችል አላውቅም። እኔ ግን እኔ የምመክረው ለሁሉም አመልካች ራሳቸው እንዲያደርጉት ነው።
እውነት ነው። በተለይም ደግሞ እነዚህ ተቋማት ያው አገልግሎቱን ለሚፈልጉ ለመስጠት አማራጭነት መቅረባቸው እንዳለ ሆኖ ከፍተኛ የሆነ ገንዘብ እንደሚጠይቁ ግንዛቤ ውስጥ በማስገባት እንዳንተ አይነት በጎ ፈቃደኛ ወጣቶችን በአማራጭነት ቢጠቀሙ የተሻለ ተርፋሉ የሚል ሀሳብ ይኖረናል። እስቲ ውይይታችን እያለቀ ነው። የመጨረሻ ላይ እንደ መደምደሚያ ማሳሰብ የምትፈልገው መግለጽ የምትፈልገው ነገር ካለ?
እድሉን ስለሰጣችሁኝ አመሰግናለሁ ማለት ፈልጋለሁ። ሌላ አንድ መጨመር የምፈልገው ነገር ያው እንደሚታወቀው ከኢትዮጵያ መልካቾቹም በላይ ወደ ሁሉንም የሚጠጋ ኢትዮጵያዊ ዲያስፖራ አለ። ግን በብዙዎቹ ውስጥ ትምህርትን መቀጠል የሚባለው ነገር አማራጭ ሆኖ እንደሆነም ብዙዎቻችን አናቅም። እኔ እንኳን ማስተርሴን እየሰራሁ ማገኘው ዶክተር ኪሩቤል ይህን ነገር የኢትዮጵያ ዲግሪ ይቀበላሉ ብለህ ነው ምናምን ይሉኛል። እና እንደሚቻል ከተማሪዎቹም በላይ ዲያስፖራው ደግሞ ውስጥ ያለ ማህበረሰብም እንዲያውቀው ራሳቸውን መቀጠል ቢፈልጉ የኢትዮጵያ የትምህርት ማስረጃዎች ዋጋ እንዳላቸውና ሊቀጥሉበት እንደሚችሉ ማሳሰብ ፈልጋለሁ።
እሺ፣ ዶክተር ኪሩቤል ተስፋዬ የአጠቃላይ በጅማ ዩኒቨርሲቲ በአጠቃላይ ሕክምና የተመረቀ እንዲሁም ደግሞ በስፔን ባርሴሎና የትራንስሌሽናል ሜዲሲን የተሰኘ ትምህርት የተማረ ማስተርሱን ያገኘ በአሁኑ ሰዓትም ደግሞ ለከፍተኛ ትምህርት እየተወዳደረ የሚገኝ በስፔን የሚኖር ሐኪም ነው። ከዚህ በተጨማሪም ደግሞ ዩቲዩብ ላይ ሐኪም ኪሩቤል የተሰኘ ገጽ አለው። እዛ ላይ ገብታችሁ የተለያዩ የሚያዘጋጃቸውን ቪዲዮዎች መከታተል ትችላላችሁ። ዶክተር ኪሩቤል ተስፋዬ ከጋቢና ጋር ስለነበረ ቆይታ እጅግ አብዝቼ አመሰግናለሁ። ጤና ይስጥልኝ።
እኔም በጣም አመሰግናለሁ። ጤና ይስጥልኝ።
ተመልካቾቻችን፣ በመቀጠል የምንሻገረው ወደ ሌሎች ዘገባዎቻችን ነው። ከመሻገሪያ ሙዚቃ በኋላ እንመለሳለን። ጋቢና ቪኦኤ ነው በመከታተል ላይ የምትገኙት። የመጀመሪያው አብይ ክፍል የሆነው ውይይታችንን ፈጽመናል። አብራችሁን ስለሆናችሁ እናመሰግናለን። ለአምሮት ዳኛቸው መኖሪያዋን በቴክሳስ ግዛት ያደረገች ወጣት ናት። ወጣቷ አፋር ሌክዥሪ ሄር ኬር የተሰኘ ከተፈጥሯዊ ግብዓቶች ለጸጉር ውበት የሚበጁ ምርቶችን የሚያቀርብ ድርጅት መስራች ናት። ይህንን የኢትዮጵያውያን የባህላዊ የጸጉር ውበት አጠባበቅ ሂደት ከዘመናዊ አሰራር ጋር ለማስማማት እየጣረ የሚገኘውን ድርጅት ለማስተዋወቅ ከሰሞኑ እየተካሄደ ባለው የ39ኛው የሰሜን አሜሪካ የኢትዮጵያውያን ስፖርትና የባህል ፌስቲቫል ላይ በተገኘች ጊዜ ሀብታሙ ስዩም አግኝቶ አነጋግሯት ነበር። ቀጥሎ ይቀርባል።
ስሜ የአምሮት ዳኛቸው በቀለ ይባላል። የድርጅታችን ስም አፋር ለግዠሪ ሄር ኬር ነው። የካምፓኒው ስም የአምሮት ኤንኮ ነው። ያው በራሴ ስም ያደረኩት ከጀመርን አመት ከስድስት ወር ምናምን ይሆናል።
ምን አይነት ምርቶችን ነው የምታመርቱት? ጠቀሜታ ውስጥ ለነማን ነው
የምናመርተው? አክቹሊ 10 አይነት ፕሮዳክት ነው ለጊዜው፣ 7ቱን የያዝ ነው በእጃችን። ለሁሉም አይነት ጸጉር አይነት ይሆናል። ከርሊም፣ ስትሬትም፣ ሁሉ ለሁሉም አይነት ናቹራል ጸጉር ይሆናል። ኢንግሪዲየንቶቹ በብዛት ከሱፍ አበባ ወይንም ሰንፍላወር ሲድ፣ አቮካዶ፣ አሎቬራ እና ሀቢስከስ ነው የምንጠቀመው። ሶ ለሁሉም አይነት ይሆናል።
መነሻው እንዴት ተጠነሰሰ?
አዎ፣ ከዚህ በፊት ሰራ ነበረ፣ ለሎሪያል ካምፓኒ ሰራ ነበረ እና የእነሱ ካታሎግ ምናምን ነበረኝ፣ የፕሮዳክቶች እንዴት እንደሚሰሩ ለናቹራል እንዴት እንደሚሆን ምናምን እና ከዛ ነው ማለት ሀሳቡ ይመጣልኝ። ያው የራሴን ነገር እንዲማድረግ ይችላል በሚለው ይመጣልኝ የዛኔ ነው። ግን ያው የኮቪድ ላይ ቁጭ ስንል ቤታችን ለምን ይህንን አላረግም ነው አሁን እረፍት ስላለ ብዬ በኮቪዱ ነው የጀመረው።
እንግዲህ እንደማይሽ ገና በጣም ወጣት ልጅ ነች። አንድ ድርጅት አቋቁመሻል፣ አንድ አመት ሆኖታል። እስካሁን ድረስ ምን አይነት ፈተናዎች ገጠሙሽ? እንዴት አድርገሽስ እየተወጣሻቸው ነው?
አዎ ማለት ብዙ ፈተናዎች አሉ። አንዳንዴ ሰው ላይ ከይረዳህም ወይ ደግሞ ሰፖርት ያደረጉን ብዙ ጊዜ በቅርብ ያሉ ሰዎች የምጠብቃቸው ሰዎች ይረዱኛል ብለህ ያው አይረዱህም። ያ ያን ተምሬያለሁ። ሁለተኛ ነገር ደግሞ ያው ብቻዬን ስለሆንኩኝ እኔው አስተዋውቂው እኔው አምጥቼው እኔ ኦርደር አድርጌው ብዙ ነገር ከባዶች ነው። ግን ያው ወንድሜ በጣም ይረዳኛል፣ በማርኬቲንግ በማስተዋወቅ ፎቶ በመነሳት በመሸጥ ምናምን አሪፍ ነው፣ ያግዘኛል።
ምንድን ነው አፋር የሚል ስም የሰጠሽው ለምርቱ?
አፋር የሚል ስም የሰጠሁኝ በብዛት አፋር ቦታ ጋር ስንሄድ የምናያቸው ጸጉሮች ከናቹራል ነው የሚጠቀሙት እንትናቸውን ቅቤ እንደዚህ ይሄ ቅጠል ወይንም ይሄ አፈር ምናምን ቀይ አፈር የሚጠቀሙት ነገር አለ ከናቹራል እንትን እና በጣም ወዝ ያለው ኢቭን በበረሃማ ቦታም ቢሆን ጸጉራቸው አሪፍ ይዘት አለው እና ያንን ሪዘምብል ለማድረግ እና ደግሞ ያው የኢትዮጵያ ሉሲ ምናምን ከአፋር ስለሆነ የተገኘችው ከኛ የሆነ አውተንቲክ የሆነ ነገር ስለ ሀገር እንዲኖረው ስለፈለግኩኝ ነው አፋር ያልኩት።
ይሄን ድርጅት ምን ደረጃ ማድረስ ነው የምትፈልጊው? የመጪ ዘመን ህልምሽ ፍላጎትሽ ምንድን ነው?
ህልሜ ምንድን ነው? በሁሉም አይነት ስቶሮች እንዲገባ ነው። በኦንላይን ብቻ እና ራሴ ብቻ ሳይሆን በሌላ ትልቅ ስቶሮችም እና ለዓለም አቀፍ ላይ እንዲሸጥ ነው። ልክ እንደ ዋልማርት እንደ ታርጌት ያሉ ቦታዎች ላይ እንዲገባ ነው።
ስሜ ሚካኤል በቀለ ይባላል እና የዚህ ድርጅት ኃላፊነቴ የማርኬቲንግ እና ማኔጅመንት አሁን አንድ ላይ ማድረገው ከእህቴ ጋር አግዛታለሁ ስምሱ ላይ።
እንግዲህ ሁለታችሁም እህትም ገና ወጣቶች ናቸው። ድርጅት እናቋቁም ብላችሁ ስታስቡ መጀመሪያ ላይ ፍርሃት አላደረባችሁም ወይ? ለመጀመር ያነሳሳቸው ዋነኛ ምክንያት ምኑ ነበረ?
ያው መጀመሪያ ያሰብነው ያው በራሳችን ጸጉር እና ጸጉራችሁ ላይ ምንድነው የምታደርጉት እና ምን በሚለው ጥያቄዎች ጀመረ። ከዛ ቀስ በቀስ እያሰብን አይ ይሄን እንዴት ነው ለሌላ ሰው እናቀርበው በሚል ራሳችን ገብተን የምንጠቀመውን ነገሮች ቀላቀልን እና ይሄን ፕሮዳክት ፕሮዲውስ አድርገናል ለነሱ። ያው ለነሱ ዩስ እና በጣም ደግሞ ዳሜጅ የሚያደርጉ ነገሮች ጸጉር ላይ ተናል። ያው በጣም ብዙ ፕሮዳክቶች ቴስት ያልተደረጉ ወይ በስነ ስርዓት ያልተሰሩ የሰውን አናት እና ምን ሲያበላሹ ወይ ካንሰር እና ኤክስፖዝ ያደርጋሉ እና እነሱን ከቨር ላለማድረግ ላይክ እና የራሳችንን በጣም አሪፍ የሆነ ለሰው የሆነውን ለማዘጋጀት
በቤተሰብ አንድ ተቋም ማቋቋም እና ያን ደግሞ ትርፋማ ለማድረግ መሞከር ምን አይነት ፈታኝ ነገሮች አሉት? ከእህት ጋር እንደ መስራት እንግዲህ አለቅነቷና እህትነቷ እንዴት አድርገ ነው አቻችለን የምሰራዋል?
ያው ለእኔ እህቴ ማለት ልክ እንደ ሮል ሞዴል ስለሆነች ወደ እህቴም እያየኝ ስለሆነ ያደግኩት በጣም ቀላል ነው ለእኔ። ልክ እንደ ሜንቶር አድርጋ ስለምትይዘኝ የምተሳተውንን ነገር ስለምታረመኝ ለእኔ በጣም በጣም ጥሩ የስራ መጀመሪያ መንገዱ ነው።
ይህንን የሚከታተሉ ወጣቶች አሉ እና ምን አይነት ሀሳብ ትሰጣቸዋል?
ልክ እንደኔ ወጣቶችን የምነግራቸው ብዙ ነገሮች ከበር የሚደረጉልን በፋሚሊያችን ስለሆነ እሱን አፖርቹኒቲ ደን ራሳችን ላይ ለመስራት እና ለመማር ጊዜ መውሰድ አለብን እና እነዚህ እንደዚህ ትምህርት ቤት ብቻ ሳይሆን ሪል ላይፍ ሲቹዌሽን ላይም እንደዚህም የራስን ፕሮዳክትን ማውጥተህ ሌላም ሌላ ነገሮች አድርገን የምትማረው ነገር ስለሆነ ትምህርት መጽሐፍ ላይ ብቻ ሳይሆን አለማዊ ነገር ላይ እንደሚውድ ማሳወቅ እፈልጋለሁ።
በጣም አመሰግናለሁ። መልካም እድል ግጠማችሁ።
ቴንክ ዩ። በጣም እናመሰግናለን።
ተመልካቾቻችን ስትከታተሉ የቆያችሁት የጋቢና ቪ የማክሰኞ ምሽት ሰኔ 28 2014 ዓ.ም መሰናዶ ነበር። አብራችሁን ስለቆያችሁ እናመሰግናለን። አስተያየትና ጥያቄዎቻችሁን በፌስቡክ ገጻችን በአማርኛ ላይ ለጋቢና ቪ እያላችሁ አድርሱ። የዛሬን እዚህ ላይ ፈጸምን። ስናስተናግዳችሁ የምሽቱ ኤደን ገረመውና ኤልያስ አስማረ ነበርን። ሰላም ጤና ይስጥልን። ደህና ደሩ።